ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታህሳስ 20 2017 ዓመተ ምህረት ዝግጅታችን ጀመረ።
አውሮፓውያኑ አቆጣጠር 2024 ሊጠናቀቅ ቀናቶች ብቻ ቀርተውታል። በዚህ ዓመት ዓለም ምን አይነት ፖለቲካዊ ክስተቶችን አስተናገደች?
ኢትዮጵያ ብሪክስ ጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49% የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊ እና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶች የሚያምኑት ባለሙያዎች።
በ2024 መግቢያ ላይ ኢትዮጵያ ብሪክስ የተሰኘውን የታዳጊ ሀገራት ስብስብ በተቀላቀለችበት ወቅት የመጣኔ ሀብት ተመራማሪ ዶክተር ደግዬ ጉሹ ለአሜሪካ ድምፅ ከሰጡት አስተያየት የተቀነጨበውን የሰማችሁት። የምሽቱ መሰናዷችን እየተገባደደ ባለው 2024 በዓለም ዙሪያ ትኩረት ስበው የነበሩ ፖለቲካዊ ጉዳዮችን እንቃኛለን።
ደሞዝ ከመድረሱ በፊት ሰዎች የሚያስፈልጋቸው ወጪዎች የደሞዛቸውን የተወሰነ ክፍል በ14 ቀን የሚከፈል ወይም በአንድ ወር የሚከፈል እስከ 50,000 ብር ድረስ የምንሰጠው አገልግሎት አለ። የመክፈል አቅሙን የሚገምተው ደንበኛውም ማመልከቻውን የሚያስገባው ከእጅ ስልኩ ሆኖ ነው የብድር ጥያቄ የሚያቀርበው። ውሳኔውንም የሚሰጠው የብድሩ መፈቀድና ለመፈቀድ ውሳኔ የሚሰጠው የማሽን ነው። ክሬዲት ስኮሪንግ ኢንጂን ይባላል። የሰውየውን የፋይናንሻል ትራንዛክሽኖች እና ሌሎችን መረጃዎችን ፕሮሰስ አድርጎ የመክፈል አቅሙን ገምቶ ይህን ያህል ብድር መውሰድ ትችላለህ ይለዋል። ከተስማማ ደንበኛው የሚስጥር ቁጥሩን አስገብቶ እዛው የካቻ ዋሌት ላይ ብድሩ ይለቀቅለታል ማለት ነው።
አሁን ደግሞ የሰማችኋቸው የካቻ ዲጂታል ዋና ስራ አስፈጻሚ አቶ አብርሃም ጥላሁን ባለፈው ሳምንት የቅድመ ደሞዝ ብድር ለማግኘት ያስችላል የተባለለትን አቦል ደሞዝ የተሰኘ የዲጂታል ፋይናንስ አገልግሎት በይፋ መጀመሩን አስመልክቶ የተናገሩትን ነው።
ሰላም ጤና ይስጥልን ክብራትና ክብራን አድማጮች፣ የአውሮፓውያኑ 2024 የመጨረሻው እሁድ ታህሳስ 2017 ዓመተ ምህረት የመስታወት ዝግጅታችን ነው ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና
ስመኝሽ የቆየነን። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት።
በዛሬው ዝግጅታችን እንደተለመደው ዘና ከሚያደርጉ የሙዚቃ ምርጫዎች ጋር ወደ እናንተ ይደርሳሉ። ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በትግራይ ክልል በወርቅ ማዕድን ምዝበራ ላይ ዘገባ በመስራት ላይ የነበሩ 3 ጋዜጠኞች ለሰዓታት ታስረው መፈታታቸው ተሰምተዋል። የመንግስታዊው ብዙሃን መገናኛ ትግራይ ቴሌቪዥን ጋዜጠኞች በክልሉ ሰሜናዊ ምዕራብ ዞን አስገደ ወረዳ ሜሊ በተባለ ቀበሌ የወርቅ ማዕድን ለማውጣት ኬሚካል የሚጠቀሙ ሰዎች የሚያደርሱትን ጉዳት አስመልክቶ ዘገባ እየሰሩ በነበረበት ጊዜ ዛሬ እሁድ ታህሳስ 20 ቀን 2017 ዓ.ም ጠዋት ላይ እንደታሰሩ ጣቢያው አስታውቋል። አንድ ጋዜጠኛ፣ አንድ ካሜራ ባለሙያና አሽከርካሪ እንደታሰሩና ከሰዓታት ቆይታ በኋላ እንደተፈቱ ታውቋል። 7 ሰዓታት በኋላ ታስረው ከተፈቱት ጋዜጠኞች መካከል አንዱ እንደሆነ የተናገረው ተስፋ ዝግኝ አስበይ ያሰሯቸው ታጣቂዎች የመለየው ልብስ ያለበሱ እንደነበሩ ገልጸው የአካባቢው አስተዳደሮች ወደ ስፍራው ከመጡ በኋላ እንደተፈቱ አስታውቋል። የክልሉ ሰሜናዊ ምዕራብ ዞን የጸጥታ ዘርፍ ኃላፊ አቶ ተስፋይ አባዲ ጋዜጠኞቹ በአካባቢው ቀረጻ ለማካሄድ የፍቃድ ደብዳቤ ይዘው ስላልነበረ ተይዘው እንደቆዩ ለአሜሪካ ድምፅ ተናግረዋል። ደቡብ ኮሪያ ውስጥ አንድ የመንገደኞች አውሮፕላን የማከብኮቢያ ረድፉን ጥሶ ከኮንክሪት አጥር ጋር በመጋጨቱ 179 ሰዎች በእሳት ጋይተው መሞታቸውን ባለሥልጣናት ተናገሩ። የጄጁ ኤር ንብረት የሆነው መንገደኛ ጫኝ አውሮፕላን ሞአን በተባለችው ከመናገሻዋ ከተማ ሲዮል በስተደቡብ በምትገኝ ከተማ ለማረፍ በሚሞክርበት ቅጽበት ነው አደጋ የተከሰተው። 181 ሰዎችን አሳፍሮ የነበረው አውሮፕላን ከታይላንድ ባንኮክ እየተመለሰ ነበረ። አደጋው በሀገሪቱ የበረራ ታሪክ እጅግ አስከፊ ከሆኑት አንዱ እንደሆነም ተነግረዋል። የድንገተኛ አደጋ መከላከል ሰራተኞች 2 የአውሮፕላኑን ሰራተኞች ማዳናቸው ተሰምተዋል። 2ቱም ሰዎች ለሕይወት አስጊ አደጋ እንዳልገጠማቸው ባለሥልጣናቶቹ አክለዋል። ተሳፋሪዎች በብዛት ደቡብ ኮሪያውያን ሲሆኑ 2ቱ ታይላንዳውያን ዜጎች ነበሩ። የትራንስፖርት ሚኒስቴር ባለስልጣናት ቀደም ብለው ባደረጉት የግንኙነት መሳሪያዎች ግምገማ የአውሮፕላኑ ማረፊያ መቆጣጠሪያ ማማ ሰራተኞች አውሮፕላኑ ለማረፍ ከማቀዱ ጥቂት ቀደም ብለው ከአዋፍት ጋር ግጭት ሊፈጠር ይችላል የሚል የስጋት ማስጠንቀቂያ መስጠታቸውንና አብራሪው ሌላ ቦታ እንዲያርፍ መፍቀዳቸውን ያሳያል። በሶማሊያ የሚሰማሩ የብሩንዲ ወታደሮች ቁጥርን በተመለከተ በሶማሊያና ብሩንዲ ሀገራት መካከል የተፈጠረው አለመግባባት ወደ አፍሪካ ህብረት የሰላም ተልእኮ ማምራቱን ተከትሎ በሰላም ተልእኮው ሽግግር ላይ ስጋት ደቅኗል። ሶማሊያ በተልእኮው ውስጥ 1041 የብሩንዲ ወታደሮች እንዲሳተፉ የደለደለች ቢሆንም ብሩንዲ ግን ቁጥሩ በቂ ያልሆነና የወታደሮቿን ድጋፍና ስምሪት ለአደጋ የሚያጋልጥ መሆኑን ተናግራለች። ብሩንዲ በትንሹ 2000 ወታደሮችን ለማሰማራት እንደምትሻ ዲፕሎማቶች ተናግረዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አዲስ ለተቋቋመው የአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልእኮ ድጋፍ ሰጥቷል። ተልእኮው በስራ ላይ የቆየውን የአፍሪካ ህብረት የሽግግር ተልእኮ በሶማሊያ አትሚስ ከአውሮፓውያኑ ጥር 1 2025 ጀምሮ ይተካል። አዲሱ ተልእኮ በሀገሪቱ ውስጥ ለ12 ወራት ይሰማራ ዘንድም ጸድቆለታል። የተባበሩት መንግስታት ድርጅት የአፍሪካ ህብረት 1040 ፖሊሶችን ጨምሮ እስከ 12626 መለዮ ለባሾችን እስከ ሰኔ 30 2025 በሚዘልቀው የተልእኮው የመጀመሪያ ምዕራፍ የሥራ ዘመን እንዲያሰማራ ስልጣን ሰጥቶታል። የሶማሊያ ባለሥልጣናት እስካሁን ድረስ ከሶስት ሀገራት ማለትም ከዩጋንዳ፣ ጅቡቲና ኬንያ 11,000 ወታደሮችን ማካተታቸውን አስታውቀዋል። አንድ የብሩንዲ ዲፕሎማት የወታደሮቹን ቁጥር በተመለከተ ልዩነት መኖሩን አረጋግጠዋል። የሶማሊያ ባለሥልጣናት ወታደሮቻችንን ለአደጋ የሚያጋለጥ ቁጥር በመመደብ ክብራችንን ዝቅ አድርገዋል። ውለታን በመዘንጋት ብሩንዲያውያን ለሶማሊያውያን ያላቸውን ጥልቅ ስሜት በቅጡ መገንዘብ አልቻሉም ሲሉ አንድ የብሩንዲ ባለሥልጣን ለቪኦኤ አፍሪካ ቀንድ አገልግሎት በዋትሳፕ መገናኛ በኩል መልእክት ሰደዋል። በዛሬና በአውሮፓውያኑ ታህሳስ 31 መካከል አንዳች ለውጥ ካልተፈጠረ ወደ ሀገራችን እንመለሳለን፣ ለመቆየት አንጓጓም፣ ክብራችን ተነክተዋል፣ ስለሆነም ይቅርታ እንሻለን ሲሉም ዲፕሎማቱ አክለዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ H-1B የተሰኘውን ለልዩ ሥራ መስክ ባለሙያዎች የሚሰጠውን የቪዛ መርሃ ግብር ሙሉ በሙሉ እንደሚደግፉ አስታወቁ። ትራምፕ በዚህ አስተያየታቸው በቁልፍ ደጋፊዎቻቸውና ጉዳዩን በተመለከተ በሙግት ውስጥ ከሰነበቱት የቴክኖሎጂው ዘርፍ ቢሊዮነር ኤለን መስክ ጋር የሚስማማ አቋም እንዳላቸው አሳይተዋል። የትራምፕ አስተያየት የቴስላና የስፔስ ኤክስ ዋና ሥራ አስፈጻሚ መስክ አርብ አመሻሹን ለውጭ የቴክኖሎጂ ሠራተኞች የሚሰጠውን የቪዛ መርሃ ግብር ለመከላከል ወደ ጦርነት እንደሚገቡ በተከታታይ የሶሻል ሚዲያ መልእክቶቻቸው ማስታወቃቸውን ተከትሎ ነው። በመጀመሪያው የፕሬዚደንትነት ዘመናቸው የቪዛ አጠቃቀምን ለመገደብ የተንቀሳቀሱ ትራምፕ ትናንት ከኒውዮርክ ፖስት የዜና አውታር ጋር በነበራቸው ቆይታ እሳቸው እንደ ኤለን መስክ ሁሉ የቪዛ መርሃ ግብሩን እንደሚደግፉ ተናግረዋል። መርሃ ግብሩን በተመለከተ የቃላት ሽኩቻው በዚህ ሳምንት መጀመሪያ ላይ የተቀሰቀሰው የቀኝ አጽናፍ ለውጥ አቀንቃኞች በትራምፕ አስተዳደር የስደተኞች ፖሊሲ ላይ ተጽዕኖ ይኖረዋል ሲሉ ህንድ አሜሪካዊው ሲራም ክሪሽነን የፕሬዚደንቱ የሰው ሰራሽ ልህቀት ዘርፍ አማካሪ ሆኖ መሾሙን በመተቸታቸው ነው። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ
ከዓለም አቀፍ ዜናዎች ተመልሰናል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ 2017 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ተሰናባችሁን የአውሮፓን 2024 ወደሚዳስሰው የመጀመሪያው መሰናዷችን ከማለፋችን በፊት ግን የምሽቱን መሰናዶ በነጻነት መለሰ ቢጠይቁኝ መልስ የለኝም ዜማ ብንጀምር ምን ይመስላል ደረጀ?
ጥሩ፣ ሁላችንም በሙዚቃው ዘና ብለን መልሰን እንገናኛለን። ከመስታወት ጋር መልካም ቆይታ አድርጉ።
መለሰን ቆየት ያለ ዜማ ነው ሰምተን የተመለስነው። ላችሁም ዘና እንዳላችሁ ተስፋ እናደርጋለን። ደረጀ፣ አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ አይደል?
አዎ፣ የመጀመሪያው መሰናዷችን የአውሮፓውያኑ 2024 አበይት ዓለም አቀፍ ፖለቲካዊ ክስተቶችን ያስቃኘናል። እንደ አውሮፓውያኑ አቆጣጠር 2024 ዓመተ ምህረት በታሪክ ታይቶ በማያውቅ መልኩ ከ60 በላይ ሀገሮች ምርጫ ያካሄዱበት ዓመት ነበር። ምርጫዎቹን ተከትሎ ከድምጽ አሰጣጥና የምርጫ ውጤት ጋር የተያያዙ ከ160 በላይ ተቃውሞዎች መቀስቀሳቸውንም ካርኒጅ የተሰኘው ዓለም አቀፍ የተቃውሞ መቆጣጠሪያ ማዕከል አስታውቋል።
ከቁጥሩ በላይ ግን ዓመቱን ለየት የሚያደርገው ከተለመደው ወጣ ባለ መልኩ በስልጣን ላይ የነበሩ በርካታ መሪዎችና የፖለቲካ ፓርቲዎች ስልጣናቸውን ለማስጠበቅ አለመቻላቸው መሆኑን ፒው የተሰኘው የጥናት ማዕከል አስታውቋል።
ስመኝሽ፣ እነዚህን ምርጫዎችና ከቀናት በኋላ በሚጠናቀቀው የአውሮፓውያኑ 2024 በዓለም ፖለቲካ ዙሪያ መነጋገሪያ የነበሩ ጉዳዮችን ልታስቃኝን ተከታዩን አዘጋጅተሻል። ወደዚያው እንለፍ።
የአውሮፓውያኑ አቆጣጠር 2024 የጀመረው ባልተለመዱና ባልተጠበቁ ፖለቲካዊ ክስተቶች ነው። ከጅምሩ አዲሱን ዓመት ለመቀበል ዓለም ትኩረቱን በበዓሉ ዝግጅት ላይ ባደረገበት ዕለት ኢትዮጵያ የባህር በር የምታገኝበት የመግባቢያ ሰነድ ከሶማሊላንድ መሪዎች ጋር መፈራረሟን አስታወቀች። በወቅቱ ለ50 ዓመት የሚዘልቅ ሊዝና እየታደሰ እንደሚቀጥል የተገለጸው ስምምነት ከባህር በር በተጨማሪ ኢትዮጵያ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑ ተገልጾ ነበር። ሶማሊላንድ በበኩሏ በምትኩ ኢትዮጵያ ዓለም አቀፍ ዕውቅና ልትሰጣት መስማማቷን አስታውቃ ነበር። ወዲያውኑ ግን የሶማሊላንድ ግዛት ያስተዳደሯ አካል መሆኑን የምትገልጸው ሶማሊያ ስምምነቱ ህጋዊ መሰረት የሌለውና ሉዓላዊነቷን እንደሚዳፈር በመግለጽ ተቃውሞዋን አሰማች። በሶማሊያ የሚንቀሳቀሰውን አልሻባብ ለመዋጋት በሀገሯ የሚገኙ ወታደሮችም ለቀው እንዲወጡ እንደምታደርግም ዛተች። በዚህ ምክንያት በ2024 በአፍሪካ ቀንድ የቀውስ ስጋት የፈጠረውን ይህን ውጥረት ለማርገብ ቀጠናዊና ዓለም አቀፋዊ ጥረቶች የተካሄዱበት ዓመት ሆኖ አልፏል። በዓመቱ መገባደጃ ላይም በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን አደራዳሪነት ኢትዮጵያና ሶማሊያ ከሶማሊላንድ ጋር በተፈረመው የመግባቢያ ስምምነት ምክንያት ለአንድ ዓመት ገብተውበት የነበረውን ዲፕሎማሲያዊ ውዝግብ ለማቆም ስምምነት ማድረግ ችለዋል። ውጥረቱ ግን ሙሉ ለሙሉ አልበረደም። ይህን ውጥረት አስመልክቶ በወቅቱ ያነጋገርናቸው ባለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎይን
ዓለም አቀፍ ተቋማት በሁለቱ ጎረቤት ሀገራት መካከል የተፈጠረውን ችግር ለማርገብ የሚኖራቸው ሚና ወሳኝ መሆኑን አብራርተው ነበር።
I think that the best thing that multilateral institutions
እንደማስበው በእነዚህ አይነት ሁኔታዎች ውስጥ እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው።
በ2024 መግቢያ ያለም ትኩረት የሳበው ሌላው ጉዳይ ኢትዮጵያ፣ ኢራን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በመልማት ላይ ያሉ ሀገሮች የመሰረቱትን ብሪክስ የተሰኘ ቡድን መቀላቀላቸው ነው። የምዕራባውያን ሀገሮች እንዳለማቀፉ የገንዘብ ተቋምና የዓለም ባንክ የመሳሰሉ ለመንግስታት ብድር የሚሰጡ ጠቃሚ ዓለም አቀፍ ተቋማት ላይ ያላቸው ጫና የወለደውን ይህን ቡድን ኢትዮጵያ የተቀላቀለችውም በፖለቲካዊና ኢኮኖሚያዊ ጫናዎች ምክንያት መሆኑን በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የምርምርና ፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ ዶክተር ደግዬ ጎሹ አመልክተው ነበር።
ኢትዮጵያ ብሪክስን ጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49 በመቶ የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶች የሚያምኑት ባለሙያዎች። ኢመርጂንግ ኢኮኖሚ አዲስ ኢኮኖሚ ስለሆነ ነው የተቀበሏት የሚሉ 48 በመቶ አሉ። ጂኦፖለቲክስ ነው ያለችበት ጂኦግራፊያዊ ሁኔታ ነው የሚሉት 46 በመቶ አካባቢ። የውጭ ግንኙነቷ በጣም እየወረደ እየወደቀ ስለመጣ ነው የሚሉት 41 በመቶ። ወደ 11 ምክንያቶችን ራንክ አድርገዋቸዋል። መንግስት የሚለው በራሳችን ሜሪት ነው በበጎ ስራችን ነው ይላል።
የአባላት ቁጥሩ 9 የደረሱት ብሪክስ በዚህ ዓመት የተለያዩ ጉባኤዎችን ያካሄደ ሲሆን በሀገራቱ መካከል በሚደረጉ የንግድ ልውውጦች ብሔራዊ ገንዘባቸውን እንዲጠቀሙ የሚያስችል አሰራር ለመፍጠር በመስራት ላይ መሆናቸውንም በዚህ እየተገባደደ ባለው ዓመት አስታውቀዋል። የአውሮፓውያኑ 2024 ኢትዮጵያን ጨምሮ ሶማሊያና ኤርትራ በሚገኙበት የአፍሪካ ቀንድ እየተባባሰ ከሄደው ዲፕሎማሲያዊ ውጥረት በተጨማሪ በሀገር ውስጥና የፖለቲካ ለመረጋጋቶች የቀጠሉበት እንዲሁም አዳዲስ የእርስ በርስ ግጭቶችም የተፈጠሩበት ዓመት ነበር። ከቀጠናው ወጣ ሲል ደግሞ በሰሜን ምስራቅ በሚገኘው ሱዳንም በሀገሪቱ ጦር ሰራዊትና በፈጥኖ ደራሹ ኃይል መካከል የሚካሄደው ጦርነት በዚህ ዓመት አንደኛ ዓመቱን አስቆጥሮ ቀጥሏል። በዋና ከተማዋ ካርቱም ጨምሮ በዳርፉር፣ ኮርዶፋንና ሌሎች ክልሎች ከባድ ውጊያዎች ተካሂደዋል። ለ20 ወራት በሱዳን የዘለቀው ይህ አስከፊ ጦርነት እስከዛሬ ከተመዘገቡት ሁሉ ትልቁ ሰብአዊ ቀውስ ሆኖ መመዝገቡን የዓለም ነፍስ አድን ኮሚቴ ያስታወቀ ሲሆን ከ11 ሚሊዮን በላይ ዜጎች በሀገር ውስጥና በውጭ ሀገራት መፈናቀላቸውን የመንግስታቱ ድርጅት ገልጿል። የረሃብ ክትትል ኮሚቴ በሚል የሚታወቀው ተቋም ከሳምንታት በፊት ይፋ ባደረገው ሪፖርትም ከበባ ውስጥ ባለችው የሰሜን ዳርፉር መዲና አልፋሽር ውስጥ በሚገኙ ሁለት መጠለያዎች እንዲሁም በደቡብ ኮርዶፋን ግዛት በሚገኙ ሌሎች ሁለት አካባቢዎች ረሃብ መስፋፋቱንም አስታውቋል። ወደ 26 ሚሊዮን የሚጠጋ የሱዳንን ህዝብ ለከባድ ረሃብ ያጋለጠውን አስከፊ ቀውስ ለማርገብ የሶማሊያ፣ ኢትዮጵያ፣ ኬንያና ዩጋንዳ መሪዎች የሚገኙበት ስብሰባ አካሂዶ ነበር። በመስከረም ወር በኒውዮርክ የተካሄደው 79ኛው የዓለም መሪዎች ጉባኤ አጀንዳ ከነበሩ ርዕሶች አንዱም ይኸው የሱዳን ቀውስ ነው። ሆኖም የሱዳን እርስ በርስ ጦርነት መቋጫ ሳያገኝ አመቱ ተጋባዷል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በአፍሪካም ሆነ በዓለም አቀፍ ደረጃ የተካሄዱ ጥረቶች ለምን እንዳልተሳኩ ለአሜሪካ ድምጽ ይህን ብለው ነበር።
በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በቃጣና ውስጥ በአፍሪካ ቀንድ ቃጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎትና ጥቅማቸውን ለማስከበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢም ያሉ ሀገራት ፍላጎት መኖር ይመስለኛል የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ ብዙ ማንሳጠቀሻዎችን ማንሳት እንችላለን። እንደምታውቀው አደራዳሪዎች ወይም አሸማጋዮች ላይ የሚቀርቡ ክሶች አሉ። ለምሳሌ በቡርሃን በኩል የተባበሩት አረብ ኤምሬቶች ፓርትሊ ኢትዮጵያንም ጨምሮ እጅ አለበት ሱዳን ራፒድ ፎርሶችን ድጋፍ ትሰጣላችሁ ወይም ከዛ ጋር አብራችሁ ትሰራላችሁ የሚሉ ክሶችን ያቀርባሉ ማንሳት ይችላል። ስለዚህ በሽምግልና የሚመጡት ኃይሎች ራሳቸው ክሬደብል ወይም ታማኝ ያለመሆን ጉዳይ ይታይባቸዋል። ከዛ ባሻገር ያሉ እንደ ኢጋድ መር የነበሩትን ደግሞ ቀጠናዊ ሰላም የማስፈን ኤፈርቶች ወይም እንቅስቃሴዎች ስናይ ደግሞ እነዚህ መሰል ድርጅቶች ሀገራቱ በውስጥ ፖለቲካ በታመሱ ቁጥር፣ የኢኮኖሚክ መሰረቶች በተናጉ ቁጥር እነዚህን የመሰረቱ የእነዚህ አባል የሆኑ ተቋማት ጠንካራ ሆነው እምነት ኖሮባቸው ፈጣንና አጣዳፊ የሆኑ ውሳኔዎችን በማሳለፍ በአካባቢው ሊፈጠሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ።
2024 ከሱዳን በተጨማሪ በሌሎች የአፍሪካ ሀገራትም ቀውሶች፣ ጥቃቶችና ፖለቲካዊ አለመረጋጋቶች ተስተናግደውበታል። ለምሳሌ በየካቲት ወር በሰሜናዊ ቡርኪና ፋሶ በሚገኙ 3 መንደሮች ላይ የእስላማዊ ጽንፈኛ ኃይሎች ባደረሱት ጥቃት ከ170 በላይ ሰዎች ተገድለዋል። መጋቢት ወር ላይም በሰሜን ምዕራብ ናይጄሪያ ታጣቂዎች በአንድ ትምህርት ቤት ላይ ወረራ አካሂደው 280 ተማሪዎችን አግተው መውሰድ ችለዋል። ይህም እንደ አውሮፓውያን አቆጣጠር በ2014 የቦኮ ሐራም ታጣቂዎች ከቺቦክ መንደር በመቶዎች የሚቆጠሩ ልጃገረዶችን ካገቱበት ጊዜ አንስቶ ከናይጄሪያ ትምህርት ቤቶች የታገቱ ተማሪዎች ብዛት ከ1400 እንዲበልጥ አድርጎታል። የኔዘርላንድ የጥናት ተቋም የሆነው ክሊንዳል ኢንስቲትዩት አደገኛ የሆኑ ግንኙነቶችን አስመልክቶ ግንቦት ወር ላይ ይፋ ባደረገው የጸጥታ ሪፖርት ታጣቂዎች ከሳህል ቀጠና በባህር ዳርቻ ወደሚገኙ የበለጸጉ ሀገራት እየፈለሱ መሆኑንም አመልክቷል። የኢኮኖሚ ድሎችና ከፍተኛ የድህነት ደረጃ ታጣቂዎች በቀጠናው በቀላሉ ሰዎችን እንዲመለምሉና ራሳቸውን እንዲያሳድጉ አስተዋጽኦ እያደረገ መሆኑንም ሪፖርቱ ጨምሮ ገልጿል። የጸጥታ ተንታኝ የሆኑት ቺዲ ኦሜጄ ይህ ሁኔታ ሳይታወቅ የተከሰተ ጉዳይ አይደለም ይላሉ።
ይህ ሁኔታ መፈጠሩ የሚያስደንቅ ጉዳይ አይደለም፣ ምክንያቱም ድንበሮቻችን በቀላሉ ዘልቀው ሊገቡባቸው የሚችሉ መሆናቸው ይታወቃል። እኔ እንደሚመስለኝ በሳህል በኩል እየገቡ የሚገኙት በዋናነት ለኢኮኖሚ ፍላጎት ነው። በርዕዮተ ዓለም ዓላማ ላይ የተመሰረቱ ናቸው ብዬ አላስብም። ነገር ግን ሁኔታው እጅግ አስጨናቂ፣ አሳሳቢና አስፈሪ ነው።
የሰሃራ በረሃን አብዛኛውን ክፍል የሚሸፍነው የአፍሪካ ሳህል ቀጠና የዓለም አቀፍ አሸባሪዎች ማዕከል መሆኑን የዓለም ሽብርተኝነት መረጃ ጠቋሚ እንደ አውሮፓውያን አቆጣጠር በ2023 ያወጣው መረጃ ያሳያል። ከቅርብ ዓመታት ወዲህ በቀጠናው የተካሄዱት መፈንቅለ መንግስቶችም የአካባቢውን የጸጥታ ሁኔታና ለታጣቂዎቹ ይሰጡ የነበሩ ምላሾችን ክፉኛ እንደጎዱት ባለሙያዎች ይናገራሉ። ይህም በ2024 ተባብሶ ቀጥሏል። ከፖለቲካ አለመረጋጋቱ ጎን ለጎን በ2024 ፈታኝ ሆኖ የቀጠለው በአየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎች ናቸው። ለምሳሌ በዓመቱ መጀመሪያ በዘነበው ከፍተኛ ዝናብ የኮንጎ ወንዝ ባለፉት 6-10 ዓመታት ውስጥ ባልታየ ሁኔታ በመሙላቱ በዲሞክራቲክ ሪፐብሊክ ኮንጎ እና በኮንጎ ሪፐብሊክ ያስከተለው ጎርፍ ከ300 በላይ ሰዎች ሕይወት ሲያጠፋ ከ350,000 በላይ ሰዎች ደግሞ የሰብአዊ እርዳታ ጠባቂ ሆነዋል። በሚያዝያ ወር በምስራቅ አፍሪካ የጣለው ከፍተኛ ዝናብ ያስከተለው ጎርፍም በታንዛኒያ ከ155 በላይ ሰዎችን ሲገድል ከ200,000 በላይ የሚሆኑ ሰዎች ደግሞ ጉዳት ደርሶባቸዋል። በደቡብ አፍሪካም ባለፉት 40 ዓመታት ውስጥ አለመታየቱ የተገለጸ ድርቅ በአንጎላ፣ ቦትስዋና፣ ማላዊ፣ ሞዛምቢክ፣ ናሚቢያ፣ ዛምቢያ እና ማዳጋስካር ከፍተኛ ጉዳት አስከትሏል። እነዚህ ክስተቶች ታዲያ በህዳር ወር አዘርባጃን ዋና ከተማ ባኩ ውስጥ በተካሄደው 29ኛው ዓለም አቀፍ የአየር ንብረት ጉባኤ መፍትሄ ይገኝላቸዋል ተብሎ ተጠብቆ ነበር። ለምሳሌ በአየር ንብረት ምክንያት ጉዳት እየደረሰባቸው ላሉ ታዳጊ ሀገራት ለመስጠት ቃል የተገባው የገንዘብ ድጋፍ ወደ 1.3 ትሪሊዮን ዶላር ያድጋል የሚል ተስፋ ተጥሎ ነበር። ሆኖም ከበለጸጉት ሀገራት የሚጠበቀው የገንዘብ ድጋፍም ሆነ በከፍተኛ ሁኔታ እንዲቀንሱ የሚጠበቀው የአየር በካይ ጋዞች ልቀት አለመሳካት ብዙዎችን አስቆጥቷል። አቶ ቢንያም ያቆብ በጉባኤው ላይ ታዳጊ ሀገራትን ወክለው ተደራዳሪ ነበሩ።
በዚህ መሰረት በጣም ብዙ ቅሬታዎች አሉ። በጣም ታዳጊ ሀገራቶች ብዙም እዚህ ግባ የሚባል ቦታ ሳይሰጣቸው ለረጅም ዓመታት የተረፋበትን በሁለት ሳምንት መቶ ቁጥር የመወሰን ነገር ነበር ከበለጸጉት ሀገራቶች። ይሄ ደግሞ ትልቅ የኃይል ልዩነት የሚያመላክት ነው እና ትንሽ በሱ ደረጃ ቅሬታ ተሰምቶ ነው።
ከአፍሪካ አህጉር ወጣ ስንል ደግሞ 2024 በዋናነት በዩክሬን፣ በጋዛ፣ በሊባኖስ እና በቅርቡ ደግሞ በሶሪያ የተደረጉ ጦርነቶች የተሞላ ነበር። በተለይ በአመቱ መገባደጃ በሶሪያ የተደረገው ውጊያ ሀገሪቱን ከግማሽ ምዕት ዓመት በላይ ላስተዳደረው የአሳድ ቤተሰብ አገዛዝ ውድቀት ሆኗል። እንደ አውሮፓውያን አቆጣጠር በጥቅምት 2023 የሐማስ ታጣቂ ቡድን በእስራኤል ላይ የደረሰውን ጥቃት ተከትሎ ከአንድ ዓመት በላይ በጋዛ ባደረገችው ዘመቻ ከ45,000 በላይ ፍልስጤማውያን መገደላቸውን የተባበሩት መንግስታት ድርጅት የጋዛ ጤና ሚኒስትርን ጠቅሶ ዘግቧል። እንደ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች ያሉ ዓለም አቀፍ የሰብአዊ ተቋማትም እስራኤል ጋዛ ውስጥ በፍልስጤም ሕዝብ ላይ የዘር ማጥፋት አድራጎት ፈጽማለች ሲሉ በጦር ወንጀልና በሰው ልጆች ላይ በሚፈጸሙ ወንጀሎች ከሰዋታል። በ2024 መጀመሪያ ጥር ወር ላይ ደቡብ አፍሪካ ተመሳሳይ ወንጀሎችን ጠቅሳ እስራኤልን ባለም አቀፉ የወንጀል ፍርድ ቤት ከሳ ነበር። ክሱን የተቀበለው ፍርድ ቤቱም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የቀድሞ የመከላከያ ሚኒስትራቸው ዮአቭ ጋላንትና የሐማስ ባለስልጣናትን በጦር ወንጀሎች በመክሰስ የእስር ማዘዣ አውጥቶባቸዋል። ጎን ለጎን እስራኤል በጋዛ የጀመረችውን ጥቃት አጠናክራ በመካከለኛው ምስራቅ ወዳሉ ሌሎች ሀገራት ፊቷን ያዞረችውም በዚሁ ዓመት ነው። ሊባኖስ በሚገኘው የሂዝቦላ ታጣቂዎች ላይ ባደረሰችው ጥቃትም ከ3,000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። በሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅሏል። ከነዚህ ውስጥ በዋና ከተማዋ ቤሩት ጨምሮ በሊባኖስ የተለያዩ ከተሞች በቤት ሰራተኝነት የሚተዳደሩ በሺዎች የሚቆጠሩ ኢትዮጵያውያን ይገኙበታል። በዚህ ምክንያት በችግር ውስጥ እንደሚገኙ ያመለከቱት በቤሩት የሚኖሩ ኢትዮጵያኖች የኢትዮጵያ መንግስት ወደ ሀገራቸው እንዲመልሳቸው ተደጋጋሚ ጥያቄዎችን እያቀረቡ ይገኛሉ። ባንቺበር በሊባኖስ ውስጥ የሚንቀሳቀስ እኛ ለኛ በስደት የተሰኘ መንግስታዊ ያልሆነ ተቋም መስራች ናቸው።
የሸልተሮቹ ሁኔታ በጣም ያስደነግጣል። ልጆቻችን የት ነው የሚተኙት? ምንድን ነው የሚበሉት? በምን አይነት ሁኔታ ነው? ሌላው ደግሞ ምንድን ነው፣ በዚህም ሁኔታ ላይ የሚደፈሩ ልጆች አሉ፣ የሚደፈሩ እህቶቻችን አሉ። እህቶቻችን ስለ ሁሉንም ሀገር ጨምሮ ነው፣ የኢትዮጵያኖችን ብቻ ሳይሆን ይህ አለ። ከምንም በላይ ያስደነግጠኝ እኔ ምንድን ነው፣ በጦርነት ሰዓት እንኳን ሰብአዊነት አልተሰማቸውም እዚህ ሀገር ላይ ያሉ ሰዎች። ዜጎቻችንን የሁሉንም ሀገር ዜጋ መንገድ ላይ ነው በቃ የጣሉት። ግን የእኛን ሰዎች መጠለያ መከልከል፣ የእኛን ሰዎች ከመጠለያ ማባረር፣ ስደተኛውን ምግብ የመከልከል፣ ስደተኛውን በቃ ከምንም ነገር ለሊበኒስ ብቻ ያለው የሚለው ድጋፍ፣ ይሄ በጣም እንደ ሰብአዊነት በተለይ ሰብአዊ እርዳታ ድርጅት ብሎ ተቋቁሞ የሚያደርጉት ነገር አስደንግጦኛል።
በሩሲያና በዩክሬን መካከል የሚካሄደው ጦርነትም ያላሸናፊና ያለተሸናፊ በ2024ም ቀጥሏል። በላቁ ወታደራዊ ቴክኖሎጂዎች በመታገዝ ሩሲያ ወደፊት ለመግፋት የምታደርጋቸው ሙከራዎችና የዩክሬን መልሶ የማጥቃት ዘመቻዎች በንጹሐን ዜጎችና በሲቪል ተቋማት ላይም ከፍተኛ ጉዳት ማድረሳቸውን ቀጥለዋል። አንዳቸውም ግን የማሸነፍም ሆነ ወደ ሰላም ድርድር የመምጣት ምልክት አላሳዩም። ይልቁንም ሁለቱም ሀገራት በ2024 በነበራቸው የውጊያ ሂደት የሰው አልባ አውሮፕላን አጠቃቀማቸው በከፍተኛ ሁኔታ ጨምሮ እስካሁን 1.5 ሚሊዮን ድሮኖችን መግዛታቸው ተመልክቷል። 2024 በአብዛኛው በጦርነቶች፣ መፈናቀሎች፣ ረሃብና የአየር ንብረት ቀውስ በደቀናቸው ፈተናዎች ይሞላ እንጂ ሙሉ ለሙሉ ግን የጨለማ አልነበረም። በየካቲት ወር አንድ ወር ለተጠጋ ጊዜ የተካሄደው የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ የብዙ ኳስ አፍቃሪያንን ቀልብ የሳበ ሆኖ አልፏል። ውድድሩንም አዘጋጇ ሀገር ኳት ዲቫር ተፎካካሪዋን ናይጄሪያን 2-1 በሆነ ውጤት በመርታት በአሸናፊነት አጠናቃለች። ከ60,000 በላይ ሕዝብ በሚያስተናግደው አላሳን ዋተራ ስታዲየም የተከናወነውን የፍጻሜ ጨዋታ በሚሊዮኖች የሚቆጠሩ አፍሪካውያን በቀጥታ ስርጭት የተከታተሉት ሲሆን የዘንድሮን የአፍሪካ ሀገራት ዋንጫ ለማዘጋጀት ኳት ዲቫር 1 ቢሊዮን ዶላር ገደማ እንዳወጣችም ተመልክቷል። በሐምሌ ወር በፓሪስ የተካሄደው የበጋ ኦሎምፒክስ ፉክክርም ዓለምን ያስደመሙ አስደናቂ የአትሌቲክስ እይንቶች የታዩበት ሆኖ የተጠናቀቀውም በተሰናባቹ 2024 ነበር። በመክፈቻው ስነ ስርዓት ፓሪስ የሴንን ወንዝ ተከትሎ ባለው ስፍራ እጅግ ያማረ በከዋክብት የደመቀና ታሪካዊ የውበትና የለውጥ መፍለቂያ ስሟን ያንጸባረቀ ልዩ የመክፈቻ ዝግጅት ያሳየች ሲሆን በዓለም ዙሪያ በፈረንሳይኛ ቋንቋ ከሚጫወቱ ድምጻውያን ከፍተኛ ተደማጭነት ያላት ማሊያዊ ፈረንሳዊቷ የፖፕ ሙዚቃ ኮከብ አቀንቃኝ አያና ካሙራ በወርቃማ ቀለም የተንቆጠቆጠ ልብስ ለብሳ በዳንሰኞቿና በፈረንሳይ ብሔራዊ የክብር ዘብ ባንድ ታጅባ ተወዳጁን ጃጃ የተሰኘ ሙዚቃዋን ተጫውታለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን ነው እየተከታተላችሁ ያላችሁት። እንደ አውሮፓውያን አቆጣጠር ከቀናት በኋላ በርካታ የዓለም ሀገራት ሊቀበሉት እየተሰናዱ ያሉትን የ2025 አስመልክቶ በተሰናባቹ 2024 በዓለም ዙሪያ ትኩረት ስበው የነበሩ አበይት ፖለቲካዊ ጉዳዮችን የሚቃኘውን ዘገባ ነበረ ተከታትለን የተመለስነው።
በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ። @voaamharic የፌስቡክ #voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ አቦል ደሞዜ የተሰኘ አዲስ የዲጂታል ፋይናንስ አገልግሎት ያስተዋውቀናል። ባለፈው ሳምንት የቅድመ ደሞዝ ብድር ለማግኘት ያስችላል የተባለለት አቦል ደሞዜ የተሰኘ የዲጂታል ፋይናንስ አገልግሎት በይፋ ተጀምሯል። አገልግሎቱን ያስጀመሩት የኢትዮጵያ ቡና ባንክና የካቻ ዲጂታል ናቸው። ደረጀ፣ ምን አይነት አገልግሎት ነው?
አቦል ደሞዜ በደሞዝ የሚተዳደሩ ሰራተኞች ስልኩን በመጠቀም በየወሩ እየጠበቁ ከሚያገኙት ደሞዝ በተጨማሪ አማራጭ የብድር አገልግሎት የሚሰጥ መሆኑን የድርጅቱ ኃላፊዎች አቶ አብርሃም ጥላሁን የካቻ ዲጂታል ዋና ስራ አስፈጻሚ እና እንዲሁም አቶ ታደሰ መለሰ በቡና ባንክ አክሲዮን ማህበር ዲጂታል ፋይናንሻል አገልግሎት ዋና ስራ አስኪያጅ ለአሜሪካ ድምጽ ተናግረዋል። አቦል ደሞዜ በሺዎች ለሚቆጠሩ ተጠቃሚዎች የብድር አገልግሎት መስጠት የጀመረ በአይነቱ የመጀመሪያው መተግበሪያ መሆኑን ከኢት ፊንቴክ ተቋም የሂሳብ አያያዝ እና ባለሙያ የዲጂታል ቴክኖሎጂ አማካሪ አቶ በረከት ቦጋለም ገልጸዋል።
እንግዲህ ደረጀ፣ የአገልግሎቱን ተጠቃሚዎች እስራኤል በቀለና ወይዘሪት ሶስና ሻውልን ጨምሮ አሁን የጠቀስካቸውን ባለሙያዎች በማነጋገር ተከታዩን ዘገባ አዘጋጅተሃል። ወደዛው እንለፍ።
የካቻ ዲጂታል ፋይናንስ እና የኢትዮጵያ ቡና ባንክ አቦል ደሞዜ የተሰኘውን የቅድመ ደሞዝ ብድር መውሰጃና የቁጠባ አገልግሎትን የሚሰጠውን የዲጂታል መተግበሪያ በይፋ መጀመራቸውን ያስታወቁት ባለፈው ቅዳሜ ነበር። አቶ አብርሃም ጥላሁን የካቻ ዲጂታል ዋና ስራ አስፈጻሚ፣
ባለፈው ቅዳሜ በሃያት ሬጀንሲ ሆቴል ላይ ከቡና ባንክ ጋር የዲጂታል ሴቪንግ ኤንድ ዲጂታል ሌንዲንግ ወይም ደግሞ የዲጂታል ቁጠባና የዲጂታል ብድር አገልግሎት የምረቃት ፕሮግራምን የነበረን። የዲጂታል ቁጠባ ማለት ሰዎች ወደ ቅርንጫፍ መሄድ ሳይጠበቅባቸው በእጅ ስልካቸው አማካኝነት የብሔራዊ ባንክን ኬዋይሲ አሟልተው የቁጠባ ሂሳብ መክፈት የሚችሉበትና ሂሳባቸውን ማንቀሳቀስ የሚችሉበት አገልግሎት ነው። እንዲሁም ደግሞ የዲጂታል ብድር አገልግሎት ደግሞ አነስተኛ ብድሮችን ብዙም መያዣ የማይጠየቅባቸው የደንበኛውን የገንዘብ እንቅስቃሴዎች፣ ሂሳቡ ላይ ያሉ ዝውውሮችን፣ እንዲሁም ሌሎች ገንዘብ ነክ ያልሆኑ መረጃዎችን ፕሮሰስ በማድረግ ከቅርንጫፍ መሄድ ሳይጠበቅበት ደንበኛው ካለበት ሆኖ በእጅ ስልኩ አማካኝነት የብድር አገልግሎት ማግኘት የሚችልበት እንዲሁም ክፍያውንም ሲፈጽም ወደ ቅርንጫፍ መሄድ ሳይጠበቅበት በክፍያ ቀኑ ራሱ ሲስተሙ ኮሌክት የሚያደርግበት አሰራር ነው። ስለዚህ የነበረን የምርቃት ፕሮግራም በዲጂታል ቁጠባና የዲጂታል ብድር አገልግሎት ከቡና ባንክ ጋር ሆነን በጋራ አስፈላጊ የብሔራዊ ባንክ መስፈርቶችን አሟልተን ለህብረተሰቡ ያስተዋወቅንበት መድረክ ነበር።
በዝግጅቱ ወቅት በቦታው እንደነበሩ የነገሩን ከኢትፌንቴክ ተቋም የሂሳብ አያያዝና ባለሙያ የዲጂታል ቴክኖሎጂ አሰልጣኝና አማካሪ አቶ በረከት ቦጋለ በአገሪቱ ውስጥ ካሉ ሌሎች የዲጂታል ፋይናንስ አገልግሎት ሰጪ ድርጅቶች ጋር በማስተያየት የተለየ ነው ስለሚሉት ስለ አቦል ደሞዜ ይናገራሉ።
መተግበሪያው አቦል ደሞዜ ነው የሚባለው። ባለፈው ላውንቺንግ ፕሮግራሙ ላይ ነበርኩኝ። በቅርበትም ያው ኢትዮጵያ ላይ ካሉ የሞባይል መኒ አገልግሎት ወይም በፔመንት ኢንስትሩመንት ኢንሹረንስ ውስጥ በፕራይቬት በሀገር ውስጥ ባለሙያ የተቋቋመ ቸኛ ቃድ ያለው ካቻን አቃለው። ተወዳዳሪዎቹ በጎን ያው ቴሌብር እና ኤምፔሳ ጋር አብሮ የሚሰራ አንድ አይነት ጥራ የሚሰራ ፕላትፎርም ነው። አውቀዋለሁ። አሁን አዲስ ፕላትፎርም ይዞ መጥቶ ከቡና ባንክ ጋር ባለፈው ላውንች ሲያደርግ ፕሮግራሙ ላይ ነበርኩኝ። ላውንች ያደረገው አዲሱ አገልግሎትም እንደሚባለው ስሙ አቦል ደሞዜ ይባላል። ደሞዝ ደርሷል እንዲህ ተብሎ ፕሮሞት ይገ እዛ ፕሮግራም እና
ከሌሎች የዲጂታል መተግበሪያዎች ለምሳሌ ከቴሌብርም ሆነ ኤምፔሳ ይሄኛውን የካቻ አባል ደሞዜ የሚለየው ምን እንደሆነ የተጠየቁት አቶ በረከት ይመልሳሉ።
አንድ ናቸው። ቴሌብር ሞባይል መኒ ነው፣ ካቻ ሞባይል መኒ ነው፣ ኤምፔሳ ሞባይል መኒ ነው። ነገር ግን ምንድን ነው ቴሌብር በቴሌ ሲም ነው የሚሰራው፣ ኤምፔሳ በሳፋሪኮም ሲም ነው የሚሰራው። እንደውም አድቫንቴጅ አለው ካቻ። ካቻ በሁለቱም ሲም ይሰራል፣ በሳፋሪኮም ሲምም ይሰራል፣ ቴሌ በኢትዮ ቴሌኮም ሲምም ይሰራል። እንደውም ጥሩ አድቫንቴጅ አለው። ለህብረተሰቡም ደግሞ ጥሩ እንትን የሚለውም ይሄ ነው። ፕላት ለብን ቴሌብር ላይ አሁን በስትጠቀም የቴሌን ሲም አስገባ ይላል፣ ኤምፔሳም የሳፋሪኮም ሲም አስገባ ይላል። ካቻ ግን ቀጥታ ሙሉ በሙሉ በሁለቱም ሲሞች የሚሰራ ብቸኛ የግል በኢትዮጵያዊ ባለሙያ ዲቨሎፕ የተደረገና ጠራው ከኢትዮጵያ በኢትዮጵያ የሚሰራ ጥሩ ፕላት ያስባለው። ያው ሶስቱም ግን ፔመንት ኢንስትሩመንት ሾወሮች ናቸው፣ ሞባይል መኒዎች እና የካቻ አድቫንቴጅ በሁለቱም ሲም የመስራት ነውና።
የአዲስ አበባ ነዋሪ መሆኗንና አንድ ድርጅት ውስጥ ተቀጣሪ መሆኗን የነገረችን ወይዘሪት ሶስና ሻውል የአቦል ደሞዜ ተጠቃሚ ናት።
ምንድን ነው ፔሮል የሚከፈለኝ በቡና ባንክ በኩል ነው ደማገኘው። እሱን በመጠቀም በእሱ በኩል ደግሞ ስለሚገባልኝ የአቦል ደሞዜ ተጠቃሚ ሆኛለሁ። አቦል ደሞዜ ላይ ደግሞ የደሞዜን 33% እና 50% አገኛለሁ እና ለተለያዩ ላስፈለጉኝ ነገሮች ለትምህርት ቤት ክፍያ ሊሆን ይችላል፣ ለቤት ኪራይ፣ ለተለያየ ነገር ፋይናንሻሊ ላስፈለጉኝ ነገሮች በቀላሉ የደሞዝ መዳረሻ ብድር ማግኘት ይችላለሁ።
ለምሳሌ እሱን ለመበደር ምን ጠየቁሽ? ምንድነው? አባል መሆን ብቻ ነው? አካውንት ብቻ ነው? ምን ምን አስፈለገሽ? ተጠቃሚ ለመሆን ምንድነው የተጠየቅሽው ነገር? ምን ምን ማሟላት ነበረብሽ?
የነበረብኝ ነገር ምንድን ነው? ካምፓኒ የኔ ከአን የምሰራበት ድርጅት በቡና በኩል ነው ደሞዝ ለኔ የሚከፍለኝ። ስለዚህ ቡና በሱ በኩል ለሰራተኞቹ ደሞዝ የሚከፍል ካምፓኒ ለሰራተኞቹ የደሞዝ መዳረሻ ብድር የሚያቀርበው አቦል ደሞዜ ነው። በሱ በኩል ነው እኔ ተጠቃሚ የሆንኩት።
የአቦል ደሞዜ ተጠቃሚ ለመሆን የቡና ባንክ አካውንት ደንበኛ መሆንን እንደሚጠይቅ ከወይዘሪት ሶስና ማብራሪያ መረዳት ይቻላል። በቡና ባንክ አክሲዮን ማህበር የዲጂታል ፋይናንሻል አገልግሎት ዋና ስራ አስኪያጅ መሆናቸውን የገለጹልን አቶ ታደሰ መለሰ ግን ተጠቃሚዎች የቡና ባንክ ደንበኛ ብቻ መሆን አይጠበቅባቸውም ይላሉ።
አኖስ ነሰሰር የባንኩ ደንበኛ መሆን አይጠበቅበትም። የካቻ ዲጂታል ፋይናንሻል አክሲዮን ማህበር ደንበኛ ከሆነም አገልግሎቱን ማግኘት ይችላል። የቡና ባንክ አክሲዮን ማህበር ደንበኛ ከሆነም ይችላል።
የሰማሁት ምናልባት ከቡና ባንክ ጋር የሂሳብ መዝገብ የከፈቱ ወይም አካውንት ያላቸው ብቻ ናቸው ይህን አገልግሎት የሚጠቀሙት የሚል ነው።
አይ እሱ ትክክል አይደለም። እንግዲህ ቡና ባንክ ከካቻ ዲጂታል ፋይናንሻል አክሲዮን ማህበር ጋር በጋራ ተባብረን ነው ፕሮዳክቱን ያበለጸግነው አገልግሎቱን ሰጠው። ስለዚህ ወይ የካቻ ደንበኛ ከሆነም የቡና ባንክ አክሲዮን ማህበር ደንበኛ ሳይሆን ተጠቃሚ መሆን ይችላል። የቡና ባንክ ደንበኛ ከሆነ ደግሞ የካቻ ደንበኛ ሳይሆን መጠቀም ይችላል። ከሁለት አንዳችን ደንበኛ ከሆነ የአገልግሎቱ ተጠቃሚ መሆን ይችላል ማለት ነው።
ይህም ሆኖ አሁንም የአቦል ደሞዜ አገልግሎት በቡና ባንክና በካቻ ዲጂታል አባላት ብቻ ላይ የተወሰነ መሆኑን ተከታዩ የአቶ ታደሰ ማብራሪያ ያስረዳል።
አገልግሎቱን ለመጠቀም ከሚያስፈልጉት ወይም መስፈርቶች መካከል አንደኛው የቡና ወይም የካቻ ዲጂታል ፋይናንሻል አገልግሎት ማህበር ደንበኛ መሆን ይጠበቅባቸዋል። ሁለተኛው በድርጅቶች ውስጥ ተቀጥረው የሚሰሩና ቋሚ ሰራተኛ መሆን ይጠበቅባቸዋል። ሌላው ድርጅቶቹ ከቡና ጋር ወይም ደግሞ ከካቻ ጋር ደንበኛ ይጠበቅባቸዋል። እነኚህ ድርጅቶች የቋሚ ሰራተኛቸውን ወራዊ ደሞዝ በካቻ ወይም ደግሞ በቡና አክሲዮን ማህበር በኩል የደሞዝ ክፍያቸውን መፈጸም ይጠበቅባቸዋል። ይሄን ካደረጉ የሰራቻቸው ቋሚ ሰራቻቸው የአቦል ደሞዜ የብድር አገልግሎት ተጠቃሚ መሆን ይችላል። የዲጂታል የቁጠባ አገልግሎቱን ለማግኘት ግን እነኚህ የጠቀስኳቸው መስፈርቶች አያስፈልጉም። የካቻን ዋሌት አውርደው መጠቀም ይችላሉ። የተለየ መስፈርት የለውም የዲጂታል የቁጠባ አገልግሎቱን ለመጠቀም።
ከብሔራዊ ባንክ በተሰጠ ፍቃድ መሰረት ከሶስት ወር በኋላ ሌሎች የፋይናንስ አገልግሎት አገልግሎት ዘርፎችን በማካተት በሙሉ አቅሙ የሚጀምር መሆኑን የሚገልጹት ኃላፊዎች አሁን እየተሰጠ ያለው አገልግሎት ሙከራ በነት ወይም ፓይለት መርሃ ግብር መሆኑን በመግለጽ በቡና ባንክና ካቻ ዲጂታል ተጠቃሚዎች ብቻ የመወሰኑን አግባብነት ያስረዳሉ። የካቻ ማርኬቲንግ ኮሚኒኬሽን ስራ አስኪያጅ አቶ ናሆም አበራ ጉዳዩ የቴክኖሎጂና የገንዘብ ጉዳይ በመሆኑ ቀስ በቀስ ደረጃ በደረጃ መታየት ያለበት መሆኑን ያስረዳሉ።
ያው እንደ ቴክኖሎጂ እንደ ፊንቴክነታችን ቴስት እያደረግነው ነው እያየን የምንሄደው። አሁን በሺዎች የሚቆጠሩ ሰራተኞችን አስገብተን እየተጠቀሙ ነው፣ እያየነው ነው። ከዛ አሁን ወደ መቶ ሺዎች እንሄዳለን፣ ወደ ሚሊዮኖች እንሄዳለን። ሊሚት ያስቀመጥነው የለም። ግን ደግሞ ከብድር አንጻር፣ ከምንሰጠው ገንዘብ አንጻር፣ ሰውንም ከማለማመድ አንጻር ስቴፕ ባይ ስቴፕ እያሰፋን ለመሄድ የሚያስብ ነው እንጂ ይህን ያህል ሊሚት ያስቀመጥንለት የለም። በመቶ ሺዎችም በሚሊዮኖችም እኛ ደስተኛ ነው፣ ሰርቪሱን ሰው ወዶት እስከተጠቀመ ድረስ። ግን ቴክኖሎጂም እንደመሆኑ የብር ጉዳይም ስቴፕ ባይ ስቴፕ ሪሊዝ እያደረግ ነው ልንሄድ ነው ያሰብ።
ተጠቃሚዋ ሶስና እስካሁን ባለው አገልግሎት ያገኘችውን ጥቅም እንደሚከተለው ትገልጻለች።
አሁን ከዚህ በፊት ለምሳሌ እማራለሁ የማታ ማለት ስለዚህ ልክ የትምህርት ቤት ክፍያ ሲደርስብኝ ወይ የሰው አይን ያለው ስጡኝ ብዬ እበደራለሁ ከሰው። አሁን ግን ይሄኛው በማግኘቴ ቀጥታ አፕሊኬሽኑ ላይ ገብቼ ሚኒት እንኳን አይፈጅም፣ በጣም ቀላል ነው፣ ኢዚ ነው። ስለዚህ እሱን ተጠቅሜ ክፍያዎችን መፈጸም እችላለሁ ማለት ነው። የቤት ክራይም ልክ እንደዚህ የተለያየ ገንዘብን የሚጠይቁ ነገሮች ሲያጋጥመኝ ቀጥታ ሰው የድሮ የሰው ፊት እያየው ነበረ የምጠይቀው ስጡኝ አበድሩኝ የምለው። ግን በዚህ በመጠቀም ቀጥታ የ33% ወይም የ50% አማርጬ መውሰድ እችላለሁ።
ሌላው የአገልግሎቱ ተጠቃሚ በመሆን 30% ያህል መውሰዱን የነገረን የአዲስ አበባ ነዋሪ አቶ እስራኤል በቀለ ነው።
እኔው ምንድነው ለመጀመሪያ ጊዜ ስጠቀም የደሞዝ ወቅት አልነበረም እና ልጆች የትምህርት ቤት ክፍያ ለመክፈል የተወሰነ ያስፈልገኝ ነበር እና አጋጣሚውን ተጠቅሜ ከሰዎች መበደር ሳይጠበቅብኝ ቀጥታ ራሴ ደሞዜን ካቻሁን በመጠቀም መበደርና መጠቀም ችላል።
ባለው የኑሮ ውድነት ውስጥ በጥሬ ገንዘብ መጠቀምና ከወር እስከ ወር ደሞዝ መጠበቅ በተለመደበት ሀገር ውስጥ እንዲህ አይነቱ የዲጂታል መተግበሪያው ዘርፈ ብዙ ጥቅሞች አሉት የሚሉት አቶ በረከት ዋና ዋና ናቸው የሚሏቸውን እንደሚከተለው ይዘረዝሯቸዋል።
ይሄ የደሞዝ ብድር መተግበሪያው የሚሰጣቸው ጥቅሞች በአጠቃላይ አንደኛ፣ ፈጣን የሆነ የገንዘብ ፍላጎት በሚኖርበት ሰዓት ሰው ደሞዝተኛው ኪሱ ላይ ደሞዝ ላይኖር ይችላል፣ ገንዘብ ላይኖር ይችላል። በፍጥነት የጤና ችግር ቢያጋጥመው በፍጥነት የሚያገኝበት ለምሳሌ አንድ ደሞዝተኛ የሆስፒታል ቢል መክፈል ሊከፍል ድንገት ገንዘብ እንትን ቢያቅተው ቶሎ ብሎ ከዚህ ተበድሮ የሚከፍልበት ሂደት ነው ያለው። ሌላኛው ደግሞ ፋይናንሻል ኢንክሉዥን ቅድም እንዳልኩት የሚያበረታታ ነው። በሀገሪቷ ውስጥ ለምሳሌ አንድ ገጠር ላይ ያለ የዲኤ የግብርና ሰራተኛ፣ ጤና ባለሙያ ከከተማ ውጭ ነው ያለው፣ ትንሽ ገንዘብ ቢያስፈልገው የሰው ፊት ኢትዮጵያ ውስጥ ያው አስቸጋሪ ነው። ብድር መጠየቅ ማለት ለክሬዲት መጥፎ አመለካከት ነው ያለን እና ብድር ጠየቀ አንድ ሰው ማለት በቃ ባሪያ አርኮ ብሎ የሚያስበው አንድ ሰው እና ለዛ የሰው ፊት ሳይገርፈው ይቺ የጤና ባለሙያ ወዲያው ተበድራ የምትከፍልበት ወይ ገንዘብ የምታገኝበት አንባንክድ የሆነ ህብረተሰብ ራቅ ያለ ቦታ ያለ ሁሉ ወደ ፋይናንስ ስርዓቱ የሚመጣበት ፋይናንሻል ኢንክሉዥንን የሚያበረታታ ነው። ሌላው ደግሞ በተጨማሪ ቁጠባን የሚያበረታታ ዲሲፕሊንድ የሆነ የፋይናንሻል ማኔጅመንት ፐርሰናል ፋይናንሻል ማኔጅመንት ዲሲፕሊን የሆነ የሴቪንግ ስርዓት እንዲኖር ያደርጋል። ለምሳሌ ያክል አንድ ሰው ቀድሞ ደሞዙን ተማምኖ ከተበደረ ደሞዙን ተንተርሶ ክፍያውን በጊዜ ይከፍላል። ዲሲፕሊን የሆነ ላይፍ ይኖራል። አዘሴም ታይም ደግሞ የኢንተረስት ክፍያውም ደግሞ ሪስኩ ትንሽ ስለሆነ ዝቅተኛ ነው የሚሆነው። ከዚህ አንጻር ጥሩ የሆነ የፋይናንስ ስርዓት ነው የሚኖረው። ሌላው ደግሞ ኢኮኖሚክ ኢምፓወርመንትም አለው፣ ያበረታታል ህብረተሰቡን። ሌላው ቅድም እንዳልኩት የዲጂታል ትራንስፎርሜሽን የአገሪቷን ከማሳለጥ አንጻር ሁሉም ሰው ይህን ብድር የሚፈልግ ሰው የግድ ዲጂታሊ እውቀት ሊኖረው ስለሚገባ በተጓዳኝ ደግሞ የአገሪቷን የዲጂታል ስርዓትም ከማሳለጥ አንጻር ከማስፈጸም አንጻር የበኩሉን አስተዋጽኦ ያበረክታል ብዬ አስባለሁ።
ካቻ ዲጂታል ፋይናንሽል ሰርቪስ ቴክኖሎጂና ገንዘብን አጣምሮ የሚሰራ ብርቱ ጥንቃቄ የሚጠይቀውን ይህን የአገልግሎት ዘር መንግስት ምን ያህል ይፈቅደዋል፣ ምን ያህልስ ይቆጣጠረዋል ተብለው የተጠየቁት የካቻ ማርኬቲንግና ኮሚኒኬሽን ስራ አስኪያጅ አቶ ናሆም አበራ ይመልሳሉ።
የካቻ እንግዲህ በናሽናል ባንክ ላይሰንስ ተሰጥቶት በፔመንት ኢንስትሩመንት ኢሹር ስራ ከጀመረ 1-2 ዓመት ሞልቶታል። ይሄ ላይሰንስ እንግዲህ የሞባይል ገንዘብ ዝውውር፣ ዲጂታል ብድርና ቁጠባን ጨምሮ ሌሎች የተለያዩ ሰርቪሶች እዛ ላይሰንስ ውስጥ አሉ። ዲጂታል ባንክ ቴክኒክ ከባንክ እኩል ሴትልመንቶች እንሰራለን፣ ለናሽናል ባንክ ሪፖርት በየቀኑ እንልካለን። እያንዳንዷ ሜጀርመንት በናሽናል ባንክ ሬጉሌት እየተደረግን ነው የምንንቀሳቀሰው። ሶ ኢትስ ናት ጀስት ሲምፕሊ ቴክ ካምፓኒ አይደለም። ቴክኒክሊ ወይ ፋይናንሻል ኢንስቲትዩሽን ዲጂታል ዌዮችን ተጠቅመን ብራንች አንከፍትም እንጂ ባንክ የሚሰሩ ስራዎች በሙሉ እንሰራለን። ሶ በደንብ ሬጉሌትድ ነን፣ ኖት ኦንሊ ሬጉሌትድ በደንብ ሰፖርትድ ነን። እየታየን በናሽናል ባንክ ይህንን ነገር ለማስፋት ሰውን ለማስለመድ ሰፖርት እየተደረግን የምንሄድ ካምፓኒ ነነዋል።
የካቻ ዲጂታል ዋና ስራ አስፈጻሚ አቶ አብርሃም ጥላሁን የዲጂታል ብድር አገልግሎትና ሂደት በአይነቱ አዲስ ብቅ እያለ የሚገኝ የዘመናዊ ቴክኖሎጂ አካል መሆኑን በመግለጽ ከነባሩ ጋር በማነጻጸር ያስረዳሉ።
የዲጂታል ብድር የምንላቸው ሰዎች በተለምዶ ከባንክ ወይ ከፋይናንስ ተቋም ሄደው ብድር የሚወስዱበት አሰራር አለ። ቅርንጫፍ ሄደው ማመልከቻ አሟልተው አስፈላጊውን የእነሱን የመክፈል አቅም ያሳዩ ሰነድ አሟልተው ያሟሉት ነገር በቅርንጫፍ ኮሚቴ ታይቶ ደግሞ እንደየመጠኑ እየታየ ወደ ላይ በሚመለከተው አካል ጸድቆ ረጅም ቀናትን የሚወስዱ ፕሮሰስ ተካሂዶ መጨረሻ ላይ ብድር የሚወስዱበት አሰራር አለ። አሁን ደግሞ ከቴክኖሎጂው ከመዘመን ጋር ተያይዞ በተለይ ዲጂታል ብድር የምንለው አነስተኛ ብድሮች ላይ የበለጠ ጥቅም ላይ እየዋለ ያለው በእኛም ሀገር በሌሎችም ሀገር። ለምሳሌ እንደየ አገልግሎቱ አይነት መጠኑ ይለያያል። ለአነስተኛና መካከለኛ ልሆን በንግድ ላይ የተሰማሩ ለምሳሌ ከ100,000 የአንድ ወር ከዛም ያነሰ ጊዜ እንዲሁም 2 ወርም የሚወስድ እንደየ አገልግሎቱ አይነት ዲዛይን እንደተደረገው እንደየ የገበያው ፍላጎት ባንኩና ፊንቴኩ ተባብረው በሚሰሩት የፕሮዳክት ዲዛይን ላይ የሚመሰረት ይሆናል። ወይም ደግሞ አሁንኛ ገበያ ላይ ዘመን እንደወጣል ለምሳሌ ለደሞዝተኛው የሚሆን የዲጂታል ብድር ደሞዝ ከመድረሱ በፊት ሰዎች የሚያስፈልጋቸው ወጪዎች የደሞዛቸውን የተወሰነ ክፍል በ14 ቀን የሚከፈል ወይም በአንድ ወር የሚከፈል እስከ 50,000 ብር ድረስ የምንሰጠው አገልግሎት አለ። ይህ አገልግሎት እንግዲህ ሂደቱ ቅድም ያልኩት የተለመደ አሰራር አለ። ይሄኛው ግን የመክፈል አቅሙን የሚገምተው ደንበኛውም ማመልከቻውን የሚያስገባው ከእጅ ስልኩ ሆኖ ነው የብድር ጥያቄ የሚያቀርበው። ውሳኔውንም የሚሰጠው የብድሩ መፈቀድና ለመፈቀድ ውሳኔ የሚሰጠው የማሽን ነው። ክሬዲት ስኮሪንግ ኢንጂን ይባላል። የሰውየውን የፋይናንሻል ትራንዛክሽኖችና ሌሎችን መረጃዎችን ፕሮሰስ አድርጎ የመክፈል አቅሙን ገምቶ ይህን ያህል ብድር መውሰድ ትችላለህ ይለዋል። ከተስማማ ደንበኛው የሚስጥር ቁጥሩን አስገብቶ እዛው የካቻ ዋሌት ላይ ብድሩ ይለቀቅለታል ማለት ነው። ስለዚህ ከዚህ ከመደበኛው የሚለየው ነገር ምንድን ነው? ከጥያቄው ጀምሮ ውሳኔ ሲሰጥ ሲለቀቅም ብድሩ ክፍያም ሲፈጸም ምንም አይነት የሰው ኢንተርቬንሽን ቅድም ባነሳሁት በመደበኛው ግን ከመነሻው ጀምሮ ቅርንጫፍ ሄዶ ደንበኛ ማመልከቻ ሞልቶ ፕሮሰስ ተደርጎ ባለው ሃይራርኪ እንደ ውሳኔ ሰጪ አካሎቹ ላይ ድረስ ሄዶ ተፈቅዶ የሚመጣበት አካሄድ ነው። ግን በአጠቃላይ ዲጂታል ብድር አሁን ያሉት ለአነስተኛ ብድሮች ያለመያዣ በቅጽበታዊ የሆኑ በጣም አስቸኳይ የሆኑ የፋይናንስ ኒዶች ሲመጡ ይህንን ችግር የሚፈቱ አገልግሎቶች ናቸው ማለት ይቻላል።
ዋስትና ለምሳሌ እናንተ እንግዲህ አገልግሎት ሰጪ ናችሁ፣ ገንዘብ ነው የምታበድሩት። ገንዘባችሁ የማይመለስ የማይከፈል ቢሆን እንዴት ነው ኪሳራችሁን ታቻችሉት? መድናችሁ ምንድን ነው?
ያው እንግዲህ በዋናነት እንዲያውም እንደዚህ አይነት የብድር አሰጣጦች ከተለመደው የብድር አሰጣጥ ሪስክ ማኔጅመንቱ ላይ ወይም የስጋት አመራሩ ላይ የተሻለ ፐርፎርማንስ ያላቸው ተብሎ ነው የሚታሰበው። ራሱ ክሬዲት ስኮሪንግ ኢንጂን ያልኩ ወይም የብድር ትንተናውንና የመበደሩን አቅም የሚወስነው ክሬዲት ስኮሪንግ ኢንጂኑ የተለያዩ መረጃዎችን አይቶ ሰውየው ከዚህ በፊት ያለው የባንክ ሂስትሪ፣ ሂሳብ የከፈተበት ጊዜ፣ የነበሩ የገንዘብ እንቅስቃሴዎች፣ ገቢ ወጪዎቹ፣ እንዲሁም ደግሞ ከፋይናንስ ውጭም አሁን ከቴክኖሎጂ ጋር ተያይዞ ሌሎችም ነገሮች የሰውን የብድር የመክፈል አቅም ልንገምትባቸው የምንችል ቢሄቪራል አናሊሲስ ይሉታል። የተለያዩ አይነት ሜካኒዝሞች አሉ። በተለይ ስማርትፎን ተጠቃሚዎችን ከስማርትፎን አጠቃቀማቸው ጋር ተያይዞ ስኮር የሚደረጉበት አይነት ነገሮች አሉ። ለምሳሌ የባትሪ አጠቃቀሙ፣ ስክሪን ታይሙ፣ ስልኩ ላይ ያሉት ኮንታክት ብዛት፣ የኢንካሚንግ ስልኩ፣ አውትጎይንግ ስልኩ፣ ብዙ ነገሮች ሳይኮሎጂካል የሚተነተኑበት ከብድር አከፋፈሉ ብሄቪየር ጋር የሚያያዙበት አሰራሮችም አሉ። ሌሎችም እድሜ፣ ፆታ፣ ያገባ ያላገባ ብዙ ፓራሜትሮች ናቸው ዊዝን ሰከንድ ሲስተሙ ፕሮሰስ የሚያደርጋቸው እና ከዚህ ጋር ተያይዞ በተቻለ መጠን ስጋቱን ለመቀነስ ይሞከራል። ግን አት ኤንድ ኦፍ ዘ ዴይ ቢዝነስ ነው። የሚኖሩ የማይከፈሉ የማይሰበሰቡ ብድሮች ሊኖሩ ይችላሉ። እንደ ማንኛውም ቢዝነስ የራሱ የሆነ የፎሎ አፕ ከተለመደ ውጭ ያሉ የፎሎ አፕ ለማስመለስ የሚደረጉ ጥረቶች ይኖራሉ።
ለምሳሌ አከፋፈሉ እንዴት ነው የሚሆነው? ለምሳሌ አንድ ሰው እንበልና 10,000 ብር ቢበደር 10,000 ብሩን በሚቀጥለው በምን ያህል ጊዜ ውስጥ መክፈል ያለበት? ምክንያቱም ከደሞዝ ጋር የተያያዘ ስለሆነ ድሮ እንግዲህ ሞዴል 6 ምናምን የሚባል ነበረ ድሮ በመንግስት መስሪያ ቤቶች ከመመጪው ደሞዛቸው ላይ የሚቆረጥ ይበደራሉ። ይሄ የእሱ አይነት ነገር ነው ወይስ ብድር ነው? እና 10,000 ብር የተበደረ ሰው በምን ያህል ጊዜ ውስጥ መክፈል ያለበት? እንዴት ነው አከፋፈል ነው አበዳደ አወሳሰዱና አከፋፈል አመላለሱ?
ጥሩ። ይሄ እንግዲህ አሁን እኛ ይዘን የቀረብ ነው አገልግሎት 2 አይነት ናቸው። በ15 ቀን የሚከፈላለ፣ በ1 ወር የሚከፈላለ። በ15 ቀን መበደር የሚችለው አቅሙ እዛው ገና ከመበደሩ በፊት ደንበኛው ሲያመለክት መሰረት ለብድሩ አማራጭ ይሰጠዋል። ይህን ያህል የደሞዝህን ፐርሰንት በዚህ ያህል ቀን የሚከፈል፣ ይህን ያህል ደግሞ በዚህ ያህል ጊዜ የሚከፈል ብሎ አማራጭ ይሰጠዋል። ደንበኛው አይቶ የሚመቸውን ያከፋፈል ጊዜ ነው የሚመርጠው። የአገልግሎት ክፍያዎችም እዛው ላይ ይታያሉ። የሚመቸውን አገልግሎት መድረው ከመውሰዱ በፊት የመክፈያውን ቀን ያሳየዋል። የስንት ጊዜ ብድር እየወሰደ እንደሆነ፣ የደሞዙ ምን ያህል ፐርሰንት እንደወሰደን በግልጽ ያሳየዋል ማለት ነው።
ይህ እንደዚህ ሀገር ክሬዲት ካርድ የሚባል ነገር አለ። ያው ብድር ሰዎች የሆነ አካውንት አንድ ባንክ 20,000 ብር ወይ 100,000 ብር ያስቀምጥና ሰዎች ከዛ ላይ እየወሰዱ ከስር ከስር እየከፈሉ የሚሄዱበት አይነት አሰራር አለ። አንዴ ገንዘብ ይሄን ያህል ይገባዋል ብሎ መድበው ማለት ነው። ይሄ የእናንተ ከዚህኛው አሰራር በምንድን ነው የሚለየው?
እውነት ያው መናገር ብድር ነው፣ ይሄኛውም ያኛውም ብድር ነው። ተመሳሳይነት አላቸው። ምናልባት ሂደቱ ነው፣ የብድር አሰጣጡ ሂደት፣ የምንጠቀምባቸው መሳሪያዎች ለብድር ሊለያይ ይችል ይሆናል እንጂ ዞሮ ዞሮ በተለይ አነስተኛ ገቢ ያለው ማህበረሰብ በጣም የአጭር ጊዜ ደሞዝ እስኪደርስለት ሊሆን ይችላል፣ ወይንም ሌላ ገቢ ላይ የተሰማራ ለምሳሌ አነስተኛ ጋዶች ላይ ቅድም እንዳነሳሁት እነሱ ጋር እቃ ለማውረድ ለአንድ ሳምንት የማይበልጥ የሸልፍ ላይ ካላቸው እቃዎች ግን በሰዓቱ ማውረጃ ባለመኖሩ ብቻ ያንን ቢዝነስ መስራት እድሎች ይኖራሉ፣ አጋጣሚዎች ይኖራሉ። እና እጃቸው ላይ ሾርቴጅ የሚያጋጥማቸው አነስተኛ ገቢ ያላቸው ሰዎች የሚጠቀሙበት አገልግሎቶች በብዛት ስለዚህ ያከፋፈል ሂደታቸው ሊለያይ ይችላል። እዚህ በሞባይል ልንጠቀም እንችላለን፣ እዛ ደግሞ በካርድ ሊሆን ይችላል። የምናያቸው መረጃዎች ወይም ደግሞ እንደ ኮላተራል የምንይዛቸው ለምሳሌ እናንተ ጋር ያለ ሲስተሙ ላይ ሶሻል ሴኪሪቲ ነምበሩ ጋር ምናምን ተያይዞ ዲፎልት የማድረግ ዕድል ሊቀንስ ይችላል። እዚህ ደግሞ ሌላ አይነት ሜካኒዝም ሊኖር ይችላል። ግን ሁለቱም ብድር ናቸው። በተለይ ደግሞ ታርጌት ያደረጉት እንደዚሁ ጊዜያዊ የገንዘብ እጥረት የሚያጋጥማ ሰዎች ችግር የሚቀርፉ አገልግሎቶች ናቸው።
የአቦል ደሞዜ ጣ ዋና አገልግሎት መሰረቱን በሞባይል ስልኮች ላይ ያደረገ ሲሆን ለአውሮፓ አቆጣጠር የካቲት 2 ቀን 2024 በዓለም አቀፉ ድርጅት ፒኤስአይ እና በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ተመራማሪዎች የታተመው ጥናት የሞባይል ስልክ ባለቤትነት ዝቅተኛ መሆን የስማርት ስልኮችና የሞባይል ስልኮች ተደራሽነትና የሞባይል ክፍያ መፍትሄዎች ውስን ሊያደርገው እንደሚችል አመልክተዋል። ከነዚህና ሌሎች የኢንተርኔትና የዝርዝር አፈጻጸም ፈተናዎች ቢኖሩም ያነጋገርናቸው የቡና ባንክና የካቻ ዲጂታል ኃላፊዎች በኢትዮጵያ እያደገ በመጣው የፊንቴክ ዘርፍ ላይ ብሩህ ተስፋ ያላቸው ይመስላሉ። የካቻ ማርኬቲንግና ኮሚኒኬሽን ስራ አስኪያጅ አቶ ናሆም አበራ፦
አሁን ባይ ዘ ወይ በጣም ሰውም አዌርነስ በሌሎችም ካምፓኒዎች የመጣ ነገር አለ። ኢንተርኔት ኦፍኮርስ ከተማው ላይ አለ፣ ግን ይሄ አፕሊኬሽን የመጠቀም ለፋይናንሱ ወደ ሞባይል እና ስማርት ስልክ የሚሄዱ ነገር በደንብ እየተለመደ ይመጣል። በመንግስትም ደግሞ ደረጃ እንደ ፖሊሲ ተቀርጾ እየተሰራበት ያለ ነገር ነው። ላስት 4-5 ይርስ ዳታውንም ብታዩ የትራንዛክሽን ገንዘቦች ፍሮም ካሽ ቱ ዲጂታል የመጡ ከባንክ ብራንች ሄዶ ከማውጣት ወደ ኤቲኤም የመምጣቱ ነገር በጣም እየጨመረ የመጣና በጣም እየተስፋፋ ያለ ነገር ነው። ሶ አንዱ እሱ በራሱ የሚያግዘው ነገር አለ። ሁለተኛ ደግሞ ወደዛ ነው የምንሄደው። እንደ ሀገር ቆያለን እንጂ ቀስ እያለን ከከተማም እየወጣ እየሰፋ ክፍለ ሀገሮች ላይ ወደዛ መሄዳችን አይቀርም። ስለዚህ እንደ ዲጂታል ፊንቴክ ካምፓኒ ይሆናልም፣ አሁንም እንዳየነው ሪስፖንስ እየሆነም ነው። ተደራሽነቱ እያሰፋን የመሄድ እቅድ አለ። ስማርት ስልክ እናስጠቅማለን። ሌላው ዩኤስኤስዲ አለ። ስማርት ስልክ ለሌላቸው ሰዎች ወይም ደግሞ ይሄ በተለምዶ ጠቅጠቅ ለሚባሉ ስልኮች የካቻ አፕሊኬሽን ዩኤስኤስዲ ሞድ አለው። ዩኤስኤስዲ ሞድ ጠቀም ይችላሉ።
ከ15 ዓመት አገልግሎት ጋር ከ4.5 ሚሊዮን በላይ ደንበኞች ያሉት መሆኑን የሚገልጸው የቡና ባንክ ከካቻ ዲጂታል ጋር በመተባበር በመላው አገሪቱ ከ400 በላይ እንደሚሆን በሚገልጻቸው ቅርንጫፎቹ እንደ አቦል ደሞዜ የመሳሰሉትን የዲጂታል ብድርና ቁጠባ አገልግሎት ለመስጠት ያለው ተስፋ ጠንካራ መሆኑን ገልጸዋል። በኢትዮጵያ ከ50% በላይ የሚሆኑ ዜጎች ከባንክ አገልግሎት ውጪ የሚገኙ መሆናቸው ይታወቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በኢትዮጵያ አቦል ደሞዜ የተሰኘ የዲጂታል ፋይናንስ አገልግሎት በይፋ መጀመሩን አስመልክቶ የተሰማውን መሰናዷችንን ነው የተከታተላችሁት።
ሁለተኛው የሙዚቃ ምርጫችን የሚካኤል በላይነህ አንድ ቃል ነው። ሁላችሁም አብራችሁን ቆዩ።
Oh, as a moon.
የሚካኤል የፍቅር ሙዚቃዎች ሁልጊዜም ለጆሮ የማይሰለቹ ድንቅ ጥበብ ናቸው። አድማጮቻችንም በተዝታ ብዙ ቦታ እንደወሰዳቸው እርግጠኛ ነን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶአችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ ቆየ ነበርኩ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም። ደህና ደሩ።